ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 16 2017 ዓ.ም ምረ ዝግጅታችን ጀመረ።
የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት በሰሜን ወሎ ዞን ድጋፍ ለሚፈልጉ ሰዎች የነፍስ አድን እርዳታ እየሰጡ ነው።
በእኛ በኩል ቀደም ሲል በጦርነቱ ተፈናቀሉና ከፍተኛ ችግር ላይ ወድቀው የነበሩ ወገኖችን ለማገዝ እነሱ ከ3 ሚሊዮን ብር በላይ የሚገመት ገንዘብ ድጋፍ በማሰባሰብ ሁሉም ባሉበት አካባቢ ሁሉ ተደራሽ ለማድረግ ሞክረናል።
የሰማችኋቸው ቤተ አማራ ወሎ ዓለም አቀፍ ማህበር ፕሬዝዳንት የሆኑትን አቶ ተፈሪ አበጋዝን ነው። ሙሉ ዝግጅቱን ከዜና በኋላ ታደምጣላችሁ።
እውነት ግን ኦፍኮርስ ሁሉም የሚስማማበት ሀቅ መሆን አለበት አይደል? ያን በማህበረሰብ ደረጃ ይሄ እውነት ነው፣ ይሄ ሀቅ ነው እያለ ለማረጋገጥ የሚያስችል ስርዓት የለም።
አሁን ደግሞ የሰማችሁት ዶክተር እንዳልካቸው ኃይለ ሚካኤል ጫላን ነው። መረጃ ማጣራት ምን ማለት ነው? ሐሰተኛ መረጃዎችን ለመዋጋት ጥቅም ላይ እየዋለ የሚገኘው የማህበራዊ ማስታወሻ ምንድነው? በሚለው ዙሪያ ጥንቅር ይኖረናል። እነዚህና ሌሎች መሰናዶዎች በምሽቱ ዝግጅታችን ተካተዋል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ የካቲት 16 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። እስከ ምሽቱ 3 ሰዓት ተኩል አብራችሁን እንድትቆዩ እንጋብዛለን።
የምሽቱን መሰናዶ ምን ጀምረው ግን ከአለም ዙሪያ በተሰባሰቡ ዜናዎች ነው። እንደምን አመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ግጭት እየተባባሰ በሄደበት ወቅት በቀውሱ አያያዝ ዙሪያ የሚሰነዘርባቸው ትችት እየጨመረ የሄደው የኮንጎ ፕሬዝዳንት የአንድነት መንግስት እንደሚመሰርቱ አስታወቁ። የኤም 23 አማጽያን በምስራቃዊ ኮንጎ የሚገኙ ዋና ዋና ከተሞችን ከተቆጣጠሩ በኋላ ትላንት ቅዳሜ ለመጀመሪያ ጊዜ ንግግር ያደረጉት የኮንጎ ፕሬዝዳንት ፌሊክስ ሺሴኬዲ ሀገሪቱን ለሚያስተዳድረው ጥምር ፓርቲ በውስጣዊ ግጭቶች እንዳይዘናጉ አሳስበዋል። በትግሉ ነው እንጂ በጦርነቱ አልተሸነፍኩም ያሉት ፕሬዝዳንቱ ሁሉንም ተቃዋሚዎች ማነጋገር አለብኝ፣ የብሔራዊ አንድነት መንግስት ይመሰረታል ብለዋል። የጥምር መንግስት ምን ሊመስል እንደሚችል ወይም መቼ እንደሚፈጸም ግን ዝርዝር መረጃ አልሰጡም። የጀርመን መራጮች ዛሬ እሁድ በሚካሄደው ምርጫ ድምጽ መስጠት ጀምረዋል። ምርጫው ለአመታት የተቀዛቀዘው የአውሮፓ ኢኮኖሚ፣ ስደትን ለመግታት የሚደረገው ጫና፣ የዩክሬን ዕጣ ፈንታና ስጋት ውስጥ የወደቀው የአውሮፓና የዩናይትድ ስቴትስ አጋርነት ጥላ ያጠላበት ነው። ለዘብተኛ ቀኝ ዘመም ተቃዋሚዎች ምርጫውን ሊያሸንፉ ይችላሉ የሚሉ ግምቶች ቢኖሩም ከህዝብ የተሰበሰቡ ድምጾች በበኩላቸው ከሁለተኛው የዓለም ጦርነት ወዲህ ባልታየ ሁኔታ ለቀኝ አክራሪ ፓርቲ ድጋፍ እንዳለ አሳይተዋል። እስካሁን ከህዝብ የተሰበሰቡ አስተያየቶች እንደሚያመለክቱት የለዘብተኛው ቀኝ ዘመም የተቃዋሚ መሪ ፍሬድሪክ ሜርዝ ፓርቲ ከ28 እስከ 32 በመቶ ድጋፍ ሲያገኝ የቆየ ሲሆን ሜርዝ ሾልዝን ሊተኩ ይችላሉ ተብሎም ተገምቷል። በዛሬው የጀርመን ምርጫ የሚፎካከሩት ፓርቲዎች በዋናነት ላለፉት 2 ዓመታት ያሽቆለቆለውን የጀርመን ኢኮኖሚ በድጋሚ እንዲያንሰራራ ያስችላል ያሉትን ሐሳብ ያቀረቡ ሲሆን ባለፈው ወር በስደተኞች የተፈጸሙትን ጥቃቶች ተከትሎም የስደት ጉዳይ የምርጫ ዘመቻው ቀዳሚ አጀንዳ መሆን ችሏል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። እስራኤል ቀጣዮቹ ታጋቾቿ መፈታታቸው እስከሚረጋገጥና በጋዛ በሚካሄደው የእስረኛ ልውውጥ ወቅት ይፈጸማል ያለችው አሸማቃቂ ስነ ስርዓት እስከሚነሳ ድረስ በመቶዎች የሚቆጠሩ የፍልስጤም እስረኞችን የመልቀቁን ሂደት ማዘግየቷን አስታውቃለች። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ዛሬ እሁድ ያወጣው መግለጫ ይፋ የሆነው እስረኞችን የጫኑ ተሽከርካሪዎች ከኦፈር ማረሚያ ቤት እየወጡ ባሉበት ወቅት ሲሆን መኪናዎቹ አዙረው ወደ እስር ቤቱ ተመልሰዋል። ስድስቱ የእስራኤል ታጋቾች ቅዳሜ ዕለት መለቀቃቸውን ተከትሎ ከእስር መፈታት የነበረባቸው 620 የፍልስጤም እስረኞች እስካሁን እንዳልተፈቱም ተገልጿል። ይህ ድንገተኛ የእስራኤል መግለጫ የተኩስ ማቆሙን ስምምነት ጣፈንታ ጥርጣሬ ላይ ጥሎታል። ቅዳሜ ዕለት የተለቀቁት ስድስቱ ታጋቾች በመጀመሪያው ዙር የተኩስ ስምምነት ይለቀቃሉ ተብለው ከተጠበቁት በህይወት ያሉ የመጨረሻዎቹ ታጋቾች ሲሆኑ ይህ ዙር ከአንድ ሳምንት በኋላ ይጠናቀቃል። ለሁለተኛው ዙር የተኩስ ስምምነት የሚደረገው ድርድር ገና አለመጀመሩም ተመልክቷል። ሚያንማርና የቅርብ አጋሯ ሩሲያ ዳዌ በተሰኘው ልዩ የኢኮኖሚ ዞን የወደብና የነዳጅ ማጣሪያ ግንባታን ያካተተ የመዋለ ንዋይ ትብብር መፈራረማቸውን የሩሲያ የኢኮኖሚ ልማት ሚኒስትር ዛሬ እሁድ አስታውቋል። የሩሲያው ሚኒስትር መስሪያ ቤት ሪሽንትኒኮቭን ጠቅሶ ባወጣው መግለጫ ስምምነቱ በሚያንማር ከሚገኙ የሩሲያ ኩባንያዎች ጋር በጋራ የሚተገበሩ በርካታ ትላልቅ መሰረተ ልማትና የኤነርጂ ፕሮጀክትን ያካትታል ብሏል። ፕሮጀክቱ ወደብ በድንጋይ ከሰል የሚሰራ የሙቀት ኃይል ማመንጫና የነዳጅ ማጣሪያ ፋብሪካን እንደሚያካትትም በመግለጫው ተመልክቷል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዶቻችን ጋር መልካም ቆይታ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 16 2017 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
የምሽቱ ቀዳሚ ዝግጅታችን የሚሆነው በሰሜን ወሎ ዞን እየተካሄደ የሚገኝ የበጎ አድራጎት ስራ ነው።
የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት በተለያዩ የዓለም ክፍሎች ከሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያን በጎ አድራጎት ድርጅቶች ጋር በመሆን በሰሜን ወሎ ዞን በተፈጥሮና ሰው ሰራሽ ችግሮች እየተጎዱ ለሚገኙ ወገኖቻቸው የነፍስ አድን እርዳታ ያደረገ መሆኑን የድርጅቱ ኃላፊዎች ለአሜሪካ ድምጽ ተናግረዋል።
በሰሜን ወሎ ቡግና ወረዳ ቆቦ ውስጥ ነዋሪ የሆኑት ቄስ አሰፋ ቸኮለ ገበያውም ከተረጆቹ ቁጥርና ከችግሩ ስፋት አንጻር በቂ ባይሆንም ለተወሰኑ ተረጆች እርዳታው እየደረሳቸው መሆኑን አመልክተዋል። ደረጀ ተረጁን ጨምሮ የወሎ ቤተ አማራ የልማትና በጎ አድራጎት ድርጅት ኢትዮጵያ ፕሬዝዳንት የሆኑትን አቶ ተፈሪያ በጋዝን ከጀርመን የድርጅቱን ዋና ስራ አስኪያጅ አቶ ይርጋለም ታደሰን ከኢትዮጵያ እንዲሁም የማህበሩን መስራች ጸሃያ በጋዝን ከቨርጂኒያ አነጋግራ ተከታዩን አዘጋጅቷል። ወደዛው እንለፍ።
የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት ኢትዮጵያ ዋና ስራ አስኪያጅ አቶ ይርጋለም ታደሰ ማህበራቸው ላለፉት 6 አመታት በአማራ ክልል በሚገኙ ወገኖቻቸው ላይ ለሚደርሱ ሰው ሰራሽና የተፈጥሮ አደጋዎች አስቸኳይ እርዳታዎችን ሲያቀርብ መቆየቱን ይናገራሉ። ካለፈው ህዳር ወር ጀምሮ ግን ትኩረታቸውን በተወሰነ አካባቢ ላይ ማድረጋቸውን ይገልጻሉ።
እስካሁን ድረስ ቡግና ላይና ዋግህምራ ላይ ነው ስራዎችን እየሰራን ያለ ነው። ቡግና ላይ እንግዲህ 2 ዙር እስካሁን ድረስ ድጋፍ አድርገናል። የመጀመሪያው ዙር ጥር 14 አካባቢ ላይ ላስታ ቡግና ወረዳ ቆብ የሚባል ቦታ ላይ ነው የመጀመሪያውን ድጋፍ ያደረግነው። ወደ 460 የሚሆኑ አባወራዎችን ነው የስንዴ ዱቄት ወደ 230 ኩንታል የምግብ ዱቄት ድጋፍ ያደረገ። ከዛ ሁለተኛ ዙር ደግሞ ዋግህምራ፣ ጋዝጊብላ፣ አስከተማና ላልኪው የሚባሉ ቦታዎች ላይ ጥር 13 አካባቢ ላይ እዛም በተመሳሳይ ወደ 220 ኩንታል ለ440 አባወራዎች ድጋፍ አድርገናል ማለት ነው። እዛው ጥሮር ላይ 14 ላይ ቅዱስ አርቤ የሚባል ቦታ አለ፣ ያ እንደ መስጫ ሴንተር ነው። እዛም ላይ ወደ 230 ኩንታል የምግብ ዱቄት ድጋፍ አድርገናል ማለት ነው። ሁለተኛ ዙር እነዚሁን አጠቃላይ እንግዲህ እስካሁን በዚህ ባሉት ወራት ወደ 680 ኩንታል ለ1360 አባወራ ወደ 6.7 ሚሊዮን ብር ግምት ያወጣው በዚህ ወራቶች ድጋፍ አድርገናል ማለት ነው።
ነዋሪነታቸው ጀርመን ፍራንክፈርት የሆኑት የቤተ አማራ ወሎ ዓለም አቀፍ ማህበር ፕሬዚደንት አቶ ተፈሪ አበጋዝ ማህበራቸው እስካሁን አድርጓል ከሚሉት መካከል ዋና ዋና የሚሉትን ራሉ።
በእኛ በኩል ቀደም ሲል በጦርነቱ ስፍናቀሉና ከፍተኛ ችግር ላይ ወድቀው የነበሩ ወገኖችን ለማገዝ እነሱ ከ3 ሚሊዮን ብር በላይ የሚገመት ገንዘብ ድጋፍ በማሰባሰብ ባሉበት አካባቢ ሁሉ ተደራሽ ለማድረግ ሞክረናል። ከዛም ባለፈው ደግሞ ከመተከልና ኮለጋ የተፈናቀሉ በየመተሰባት መጠለያ ጣቢያ ተጠልለው ያሉ ወገኖችን በግጭት ቁጥራቸው በብዙ እጥፍ ነው። ግን ያው የባሰበትን ለመድረስ ያክል እነዚህ በጣም አሳሳቢ ሁኔታ ላይ ወድቀው ስለነበረ ለነሱም እንደዚሁ በተመሳሳይ ለ3100 ልጆች ሰባት መጠለያ ጣቢያ የሚገኙ አባሬ በቆቦ በወልዲያ ዙሪያ ላይ የሚገኙ ሶስት መጠለያ ጣቢያዎችን በጃራ የሚገኙ እዛው ሰሜን ወሎ አካባቢ እንደገና በፍላቄ አካባቢ የሚገኙ እንደዚሁና ወደ ሀርቡ ደቡብ ወሎ ላይ የሚገኙ ከ3100 በላይ ለሆኑ ተረጂዎችም ለነሱም እንደዚሁ ከ3 ሚሊዮን 190,000 ግምት ያለው ገንዘብ ዋስፈን እነሱን ድጋፍ ለማድረግ ጥረት አድርገናል። ከዛ በተረፈ እንግዲህ በመሬት መንሸራተትና ተለያዩ ሰሜን ጎንደር ላይ እንደዚሁ አደጋ በደረሰ ጊዜ ወገኖች ገበሬዎች ተጎዱ ጊዜ እነሱን ለማገዝ ሞክረናል። ተለያዩ ደግሞ በሁለተኛ ደረጃ ትምህርት ማዕከላትንም እነሱም አጋዥ ትምህርት መርጃ በመስጠት በኩል በማድረስ በኩልም ጥረት አድርገናል። ሌሎችም ግብረሰናይ ድርጅቶች ጋር በመሆን በተለይ ደግሞ በደሴ አካባቢ በገራዶ እና ኩታበር የሚገኙ ተረጂዎች ከወለጋ የተፈናቀሉ ወገኖች ሜሪላንድ እና ዴንቨር ቨርጂኒያ አካባቢ የሚኖሩ ኤምዲቪ ፎር ወላ ወላ የሚል ድርጅት አለ እና ስብስብ አለ። እንደዚህ በጎ አድራጊ ከእነሱ ጋር ተገናኝተን እነሱንም በማስተባበር በማለት ለመርዳት ሞክረናል።
አቶ ይርጋልም እርዳታውን ከመላው ዓለም ከሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያኑ ከመሰረቷቸው ማህበራት መሆኑን ያስረዳሉ። የሚሰበሰበውም ገንዘብ በአግባቡ ለተባሉት ተረጂዎች የሚደርስ መሆኑን የሚያስረዳ ግልጽ አሰራር መኖሩንም ይገልጻሉ።
እነዚህን ድጋፎች የምናገኘው ከመላው ዓለም ከሚገኙ ኢትዮጵያውያን ሁለት ኢትዮጵያውያን ነው። በማህበራዊ ሚዲያም በቴሌላም በማሰራጨት ድጋፉን እንሰበስባለን። የመጀመሪያውን ዙር በካናዳ የሚገኙ ኢትዮጵያውያን ኤክናስ የሚባሉ ማህበራት ናቸው። እነሱ ናቸው የመጀመሪያውን ዙር ድጋፍ እንድናደርግ ትልቁን አስተዋጽኦ የገንዘብ ድጋፍ ያደረጉልን። በሁለተኛነት ግን ወንፈል ተራዶ ድርጅት፣ በእስራኤል የሚኖሩ ኢትዮጵያውያን እንዲሁም ትልቁን ድርሻ ደግሞ ይሄ የማስተባበሩን ስራና የገንዘብ ድጋፍ ያደረጉት ቤተ አማራ ወሎ ዓለም አቀፍ ማህበር እነዚህ ናቸው የገንዘብ ድጋፍ ማድረግና በማስተባበር እኛ የሚሰጡን። እኛ ደግሞ እዚህ ሀገር ውስጥ ባለን በፌደራል መንግስት ህጋዊ የሆነ ሲቪክ በጎ አድራጎት ማህበር ነው። በመንግስት እንግዲህ ድጋፍና ክትትል የሚደረግ ኦዲት የሚደረግ ህጋዊ ማህበር ነው።
በሰሜን ወሎ ቡግና ወረዳ ቆቦ ውስጥ ነዋሪ የሆኑት ቄስ አሰፋ ቸኮለ ገበያውም ከተረጂዎቹ ቁጥርና ከችግሩ ስፋት አንጻር በቂ ባይሆንም ለተወሰኑ ተረጂዎች እርዳታ እየደረሳቸው መሆኑን ይናገራሉ።
እርዳታው እየገባ ነው። በቅዱስ አርቤ በአይና አካባቢ በቅዱስ አርቤ ቅዱስ አርቤን የሚያማክሉ እንደገና ደግሞ ቆፍን የሚያማክሉ ተረድቷል።
ምን ያህል ሰው ይሆናል የዚህ እርዳታ ተጠቃሚ የሆነው? በርሶት
ይህ ህዝብ ምናልባት የደረሰው በቅዱስ አርቤ አካባቢ 260 ኩንታል ወደዚህ ወደ ቆብ አካባቢ ደግሞ 230 ኩንታል በአጠቃላይ 460 ኩንታል ነው። ይሄ እያንዳንዱ አባወራ 50 ኩንታል ነው የተሰጠው። 50 ከረጢት ማለት ነው 50 ኪሎ ግራም። ከዚህ አኳያ ለ460 አባወራ ነው የተሰራጨው። ይሄ በውስጡ ዘይትና ፕላምፕሌት ምናምን ያካትታል።
ከየት ነው እርዳታው የሚገኘው? ከየት እንደሆነ ታውቃላችሁ?
አዎ፣ በጎ አድራጎት ወክለው እነዚህ ረጅ አካላቶችን ወክለው ከተለያዩ ተወክለው የሚመጡ አካላት አሉ። ለህብረተሰቡ ነግረዋል። ቤተ አማራ ወሎ በጎ አድራጎት በዚህ በቤተ አማራ ወሎ አካባቢ የተደራጁ በጎ አድራጎት ድርጅትን የሚል ነው ገለጻ ያደረጉት። ከላሊበላ አካባቢ ተወክለው የመጡ ነበሩ። ምናልባት ስማቸውን አሁን ልረሳው እችላለሁኝ።
የአካባቢው ሁኔታ ምንድን ነው የሚመስለው? እስቲ አሁን እርስዎ ያሉበትን አካባቢ ጉዳት አለ አሁንም ድረስ?
በጣም አሁን በአካባቢያችን ያለው አባወራ ወደ 12,000 አካባቢ እንደው በትንሹ ይገመታል። ነገር ግን አሁን ይሄ ተሰራጨው ለ460 አባወራ ነው። ጉዳቱ ይሄ ለጊዜው በጣም ጥሩ ነገር ነው። ወደ ስደት ወደ ሆመራ ወደ ተለያዩ መተማ አካባቢ ወደ ራያ ሊሄዱ የነበሩ ሰዎችን አገግማልኝ። እንግዲህ አንድ ሰው አንድ 50 ከረጢት ወይም ደግሞ 50 ኪሎ ግራም ሲያገኝ በዛ ያለ ቤተሰብ ያለው ላይሸፍንለት ይችላል። ሁለት ሶስት የሆኑ ግን ለወርም እንደዚያም የተጠቀሙበት ሁኔታ ነው ያለው እና በጣም ጥሩ ነው። ነገር ግን አሁን እስከ ሰኔ አካባቢ ይዞ የቆያን የሚለው ትንሽ ያስቸግራልኝ። ምክንያቱም ዘር አለ፣ የሚዘራ ነገር የለም። አካባቢው ደግሞ የሚገርምህ በጣም አስቸጋሪ ነው። ከመንግስት ጋር የተራራቀ ነው። በመካከሉ ሌላ አካል አለ ከመንግስት የራቀ። ከዚያ ጋር ተያይዞ መንግስት ኃይል ይለው አልቻለም እና በአየር ላይ ነው ያለው ህብረተሰቡ።
የተሰጠው ምግብ ለምን ያህል ጊዜ ይሆናል ብለው ነው የሚያስቡት? እንግዲህ ሰው
እንደየቤተሰቡ ብዛት ነው። ምናልባት ወር ግማሽን የሚፈጅ አለ፣ ወይም ደግሞ እስከ ወር ድረስ አንድ ወር ከአንድ ሳምንት የሚያቆያቸው ሊኖር ይችላል። ግን አንዳንዶች አሁንም ጨርሰናል የሚሉ አሉ። ምናልባት ቤተሰባቸው እስከ 7-8 የሆነ ፍጆታው ስለሚጨምር ማለት ነው።
እርዳታው ባለመድረሱ ወይም የደረሰው ጉዳት አሁን በሰው ላይ በጤንነት በህይወት የደረሰ ጉዳት አለ ከዚህ ከምግብ እጥረት ጋር በተያያዘ?
አዎ፣ ምናልባት አሁን በቁጥር መግለጹ አስቸጋሪ ይሆናል እንጂ እስካሁን ድረስ ያላገገሙና አካላቸው ተጨራምቶች ቆዳቸው ፊታ እስካሁን ድረስ ያላገገሙ አሉ። ነገር ግን ይሄ እርዳታ አልሰራም ጥሩ አልሰራም ማለት ሳይሆን በጣም ከጥሩ ነገር ነው የሰራው። ብዙ ሰዎች በሞትም በምንም ሊዳረጉ የነበሩ አሁን ከነብሳቸው ደራሽ ሆኖ ይሄ ድርጅት ትልቅ ስራ የሰራበት ሁኔታ ነው ያለው።
የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት መስራች ከሆኑት መካከል አንዷ ፀሐይ አበጋዝ በአካባቢ ያለው ችግር በተለያዩ ምክንያቶች የከፋ መሆኑን ትናገራለች።
ያለው ችግር በጣም ሰፊ ችግር ነው። ረሃቡ በጣም ሰፊ ነው። በጣም ብዙ ህዝብ ነው የተራበ ያለው በተደጋጋሚ። አንያ የዝናብ እጥረት አለ። የተፈጥሮ ችግር ያለበት አካባቢ ነው ሰሜን ወሎ አካባቢ ያለው በተለይ በተደጋጋሚ። ከዚህም በፊት ብዙ ድርቅ የረሃብ ችግር የሚነሳው ከዛ አካባቢ ነው። በተጨማሪ ደግሞ በጦርነቱ ምክንያት ህዝቡ ብዙ ጉዳት ደርሶበታል። ከብቶች የለውም። ከብቶቻቸው ሞተውባቸዋል፣ ተወስዶባቸዋል። ማዳበሪያ የሚያገኝበት ሁኔታ የለም። በዛ ላይ የዝናብ እጥረት አለ እና ይሄ ተደጋጋሚ ችግር ሲደርስበት ህዝቡ በረሃብ ተጎዳ። ብዙዎች የሞቱ ነው። ብዙ ህጻናቶች የሞቱ ነው። ብዙ እናቶች የሞቱ ነው ያለው እና ረሃቡ በጣም ዘቃይና ሰፊ ችግር እያደረሰ ያለ።
ይህ በመሆኑ ማህበሩ አሁን እየተረባረበ የሚገኘው ረሃቡ ላይ መሆኑንም ፀሐይ ትገልጻለች።
የዚህ በፊት በትምህርት ደረጃ መጽሐፍቶችን ለተለያዩ ትምህርቶች አድርሰናል። እንደገና በረሃቡ ዙሪያ ባለፈው በተለይ ከወለጋ ተፈናቅለው በአንድ መጠለያ ውስጥ ያሉ ተፈናቃዮችን እነሱ በከባድ ረሃብ ውስጥ ስለነበሩ በእነሱ ላይ በተደጋጋሚ እርዳታ ነበር ያደረስ ነው። ሌላ ካሉበት ከረሃብ ወጥተው ራሳቸውን ማስቻል ስራ እንሰራለን ብለን ቀጣይ እሱን እየተዘጋጀን፣ አሁን ደግሞ ይሄኛው የረሃብ ሁኔታ በጣም በከፋ ሁኔታ ስለመጣ ዱግና ላይ ያለው እና ሰቆጣ አካባቢ ያለው ረሃብ በሱ ላይ አሁን እየተረባረብን ያለን።
የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት ሰሞኑን ባወጣው የእርዳታ ማሰባሰቢያ ጥሪው በተለያዩ ዓለም አቀፍ ሚዲያዎችም ሆነ የመንግስታቱ ከፍተኛ ግብረሰናይ ተቋም መረጃ እንደሚያመለክተው በላስታ አይና፣ ቡግናና ላሊበላ ዙሪያ ወረዳዎች እንዲሁም በዋግ ሁምራ፣ በጋዜ ጊብላ፣ ሰቆጣ ዙሪያ፣ ጻግብጂ፣ ዳህና ወረዳዎች የሚኖሩ በመቶ ሺዎች የሚቆጠሩ ዜጎች ከምንጊዜውም በላይ በከፍተኛ አሳሳቢ የረሃብ ጠኔ አደጋና ድርብርብ የጤና ችግር ውስጥ መውደቃቸውን የሚያረጋግጥ ነው ሲል በተለያዩ ክፍለ ዓለም የሚገኙ ኢትዮጵያውያን እርዳታ እጃቸውን ሊዘረጉ ተማጽኗል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ የወሎ ቤተ አማራ የልማትና በጎ አድራጎት ድርጅት በተለያዩ ዓለም ክፍሎች ከሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያን በጎ አድራጎት ድርጅቶች ጋር በመሆን በሰሜን ወሎ ዞን እያከናወነ የሚገኘውን በጎ ስራ ነው ተከታትለን የተመለስነው።
ተከታዩ መሰናዷችን ሐሰተኛ መረጃ ስርጭትን ለመክታት ጥቅም ላይ በዋለው የማህበረሰብ ማስታወሻ ዙሪያ ከባለሙያው ጋር የተደረገ ቆይታ ነው።
የፌስቡክ፣ ኢንስታግራም እና ትሬድ ማህበራዊ ሚዲያዎችን የሚያስተዳድረው ሜታ በማህበራዊ ትስስር ገጾቹ ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ጋር በመተባበር ያካሄድ የነበረውን የመረጃ ማጣራት ባቋረጠበት ወቅት በምትኩ ኤክስ የተሰኘው ማህበራዊ ሚዲያ እንደሚያደርገው የማህበረሰብ ማስታወሻዎችን እንደሚጠቀም አስታውቋል። ይህ እርምጃ በቅድሚያ አሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምጽ የገለጸው ሜታ በሌሎች ሀገራት ከመተግበሩ በፊት ተገቢውን ጥናት እንደሚያደርግም አመልክቷል።
ለመሆኑ ይህ የማህበረሰብ ማስተዋሻ ምንድነው? ሐሰተኛ መረጃን የመዋጋት አቅሙስ ምን ያክል ነው የሚለውን ለመረዳት ግን በሚኒሶታ ግዛት ሃምሊን ዩኒቨርሲቲ ውስጥ የኮሙኒኬሽን እና ሚዲያ ጥናት ተመራማሪና መምህር የሆኑትን ዶክተር እንዳልካቸው ኃይለ ሚካኤል ጫላን አነጋግረሻቸዋል።
እንግዲህ እስቲ በቅድሚያ አድማጮቻችንም ተመልካቾቻችንም በግልጽ እንዲረዱት የመረጃ ማጣራት ስንል ምን ማለት ነው? በምን መልኩ ነው ሐሰተኛ መረጃን ለመዋጋት የሚያገለግለው?
እሺ በጣም አመሰግናለሁ። የመረጃ ማጣራት ወይም ፋክት ቼኪንግ የሚባለው ስርዓት መረጃዎች ትክክለኛ መሆን አለመሆናቸውን የምናጣራበት መንገድ ነው። የተለያዩ መሳሪያዎችን በመጠቀም ወይም የቴክኖሎጂ ቱሎችን በመጠቀም የመረጃ እውነተኝነትን የምናጣራበት ነው። ለምሳሌ የመረጃው ሁኔታ በጽሁፍ ሊሆን ይችላል፣ በፎቶግራፍ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ በማህበራዊ ሚዲያዎች ላይ ይሰራጫል። ለምሳሌ አንድ ፎቶግራፍ በግጭት ተዋናዮች ዘንድ የተለቀቀ ሊሆን ይችላል። የመረጃ ማጣሪያ ሰራተኞች ያ ትክክል መሆን አለመሆኑን የሚያጣሩበት ዘዴ አለ። ፎቶግራፉ የተነሳበት ሰዓት፣ ቦታ የምናይበት የምንመለከትበት ዘዴ አለ። በተለያየ ቱሎች አሉ። እሱን በመጠቀም ያጣሩታል ማለት ነው። ትክክለኛ መሆን አለመሆኑን በሱ ያጣራሉ ማለት ነው። ለቪዲዮዎችም ለጽሁፍ መረጃዎችም እንዲሁ የምንጠቀምበት ዘዴ ነው ማለት ነው።
መረጃ ማጣራት የሚያስፈልገው ለምንድን ነው?
መረጃ ማጣራት የሚያስፈልገው እንግዲህ በማህበረሰብ በብዛት የተለያየ መረጃን ያገኛል። በተለይ ደግሞ የማህበራዊ ሚዲያ አውታሮች በስፋት መጠቀም ከጀመር ወዲህ የተለያዩ መረጃዎች በስፋት ይሰራጫሉ። እነኚህ መረጃዎች የጤና ጉዳይ ሊሆኑ ይችላሉ። በግጭት ውስጥ ያሉ ቡድኖች የሚያሰራጩት መረጃ ሊሆን ይችላል። የሳይንሳዊ መረጃዎች ሊሆኑ ይችላሉ። ጎጂ የሆኑ መረጃዎች ሊሆኑ ይችላሉ። ይህንን መረጃ ማጣራት አስፈላጊ የሚሆንበት ምክንያት ሰዎች ያንን መረጃ የተሳሳተ መረጃ ወስደው በህይወታቸው ላይ አደጋ ሊያስከትል የሚችል ነገር እንዳያደርጉ፣ ግጭቶችን ለማስወገድ፣ በማህበረሰብ መካከል ያለውን መቃረን ለመቀነስ የምናደርግበት ከባድ ጥቅም ያለው የሙያ አይነት ነው፣ የሙያ ክፍል ነው።
እንግዲህ ሜታ የመረጃ ማጣራት ስራውን ከሶስተኛ ወገን ጋር መስራቱን መስራት እንደማይቀጥል አስመልክቶ ዋና ስራ አስፈጻሚ ማርክ ዘከንበርግ በተቋሙ ድረገጽ ላይ በቪዲዮ ባስተላለፉት መልእክት ላይ ይህ የመረጃ የማጣራት ስራ ንግግሮችን ሳንሱር እያደረገ ነው፣ የመናገር ነጻነትን እየገደበ ነው ብለው ነበር። ሐሰተኛ መረጃን የመዋጋት ስራ ከሆነ የሚሰራው እንዴት ነው ሐሳብ ነጻነትን የሚገድበው?
ይሄ እርምጃ የመናገር ነጻነትን ያግዳል። የተሄደበት መንገድ ነጻነት የመናገር ነጻነትን ያግዳል በሚል ተወሰደው። ግን እርምጃው ትክክለኛ አይደለም ብዬ ነው ማምነው እኔ ፐርሰናሊ። ምክንያቱም የተወሰዱት እርምጃዎች ማስተካከያ እየተደረገባቸው መቀጠል ይችላል እንጂ ኦል ቱጌዘር እንዳለ መረጃ ማጣራት አገልግሎትን ማቆም መፍትሄ ይሆናል ብዬ አላስብም። ምክንያቱም የመናገር ነጻነት እና ደህንነት ሁለት በጋ ክልክል የሚደረግባቸው ነገሮች ናቸው። የሀገር ደህንነት ይሻላል ወይስ የመናገር ነጻነት ይሻላል? እና ሁሉም ነጻነቶች አብሶሉት እንዳይደሉ እንዳልሆኑ የምናይበትም ኬዝ ነው ብዬ ነው መረዳት የምፈልገው።
ወደ እንደ ኢትዮጵያ ያሉ በተለይ ሐሰተኛ መረጃ ስርጭት ጉዳት እያደረሰ እንደሆነ በሚገለጽባቸው ግን ደግሞ የሚዲያውን አጠቃቀም እውቀት ያልጎለበተባቸው ሀገር ላይ ይሄ ነገር ተግባራዊ ቢሆን ምንድን ነው ጉዳቱ የሚሆነው?
እንግዲህ በኢትዮጵያ እና በሌሎችም የአፍሪካ ሀገራት ይዘቶች በእንግሊዝኛ የማይዘዋወሩበት ሀገራት ላይ ኢትዮጵያም ሌሎችም ሀገራት ላይ ይሄ ውሳኔ ከባድ የሆነ ጣጣ ይዞ እንደሚመጣ አምናለሁ። ምክንያቱም በኢትዮጵያ እንደምናውቀው በጣም ያልተረጋጋ ማህበረሰብ ነው ያለው። የፖለቲካ ሁኔታ በጣም ትንቅጥ ያለበት ነው። ከዛ ባሻገር ደግሞ ሌሎችም የጤና መረጃዎች ሊሆኑ ይችላሉ፣ የሳይንስ መረጃዎች ሊሆኑ ይችላሉ፣ ሃይማኖታዊ መረጃዎች ሊሆኑ ይችላሉ። በሰፊው ብዙ መረጃዎች የሚሰራጩበት ፕላትፎርም ነው ፌስቡክ፣ ትሬድም፣ ኢንስታግራም። እነኚህ ሶስቱ ፕላትፎርሞች በኢትዮጵያ ኮንቴክስት በተለይ ምንም የመረጃ ማጣራት ስራ የማይደረግበት ከሆነ ጉዳቱ ቅድም እንዳልኩት በመናገር ነጻነት ስም ማህበረሰብ ሊያጋጩ የሚችሉ ከባባድ ክሶች፣ የስም ማጠልሸቶች፣ ሃይማኖትን ከሃይማኖት ሊያጋጩ የሚችሉ ንግግሮች በመናገር ነጻነት ስም ሊፈቀዱ ነው። እና ይሄ በጣም ከባድ ችግር ይዞ ይመጣል ብዬ አምናለሁ። ከዛ በተጨማሪ በጤናና ጤና ነክ ጉዳዮች ላይ የተለያዩ ሰዎች አሁን መረጃ ያጋራሉ። ብዙ አካውንት ብዙ ተከታይ ያላቸው ሰዎች አሉ። እና ሳይንሳዊ ያልሆኑ ትክክለኛ ያልሆኑ መረጃዎችን ሊያሰራጩ ይችላሉ፣ እያሰራጩ ነው። እነኚህ ቀስ በቀስ ማህበረሰብን ሊጎዱ ይችላሉ። የማይሆን መድኃኒት ለሰዎች ሊያዙ ይችላሉ። በኢትዮጵያ በተለይ በጣም ከባድ ችግር ይዞ ይመጣል ብዬ ነው የማምነው።
እንግዲህ እንዳልነው ሜታ ይሄንን ውሳኔ ለጊዜው ተግባራዊ ያደረገው ዩናይትድ ስቴትስ ውስጥ ብቻ ነው። ወደ ሌሎች ሀገራት ከመውሰዱ በፊት ያሉትን ሁኔታዎች እንደሚገመግም ነው ያሳወቀው። ግን በዩናይትድ ስቴትስም ይሄንን ሂደት ሲያቋርጥ፣ የመረጃ ማጣራት ሂደትን ሲያቋርጥ ማለት ነው፣ አማራጭ መንገድ አድርገው እንደሚጠቀም የገለጸው በማህበረሰብ ጥቆማዎች ላይ መሰረት ወደሚደረግ የማጣራት ሂደት እንደሚያልፍ ነው። እና ይሄ ምን አይነት ሂደት ነው? እንዴት ነው የሚሰራው?
በብዛት በበጎ ፈቃደኞች ነው የሚሰራው። የማህበረሰብ ማስታወሻ የሚባለው ለምሳሌ አንድ ክስተት ተፈጠረ። ያ ክስተት የተፈጠረበት ምክንያት ምንድን ነው? የት ነው የተፈጠረው? ተዋናዮቹ እነማን ናቸው? ምንድን ነው የሆነው? የሚለውን አንድ ክስተት በኤክስ ላይ አንድ ግለሰብ ይጽፋል። ያ ግለሰብ ትክክል ካልሆነ የማህበረሰቡ የተጠቃሚዎች ማለት ነው ማህበረሰቡ ተጠቃሚዎቹ ይገቡና ይሄ ነገር የተከሰተው በዚህ ምክንያት ነው፣ ይሄ ነው ብለው ብዙ አውድ ይሰጣሉ። ከዛ ማስታወሻ ያስቀምጣሉ ማለት ነው። የማህበረሰብ ማስታወሻ ማለት ያ ነው። እና ያንን ስነ ስርዓት ነው ወደ ፌስቡክም ወደ ትሬድም ወደ ኢንስታግራም ለማምጣት የሚታሰበው ያለው። እና ሰዎች በተለይ በበጎ ፈቃደኞች ነው የሚሰራው ይህ ስራ። ስለዚህ ሰዎች ኢትዮጵያ ውስጥ በተለይ የ2020 መፈረንጆች አቆጣጠር የትግራይ ግጭት በተጀመረ ሰዓት ይለኛል ብዙ ሰዎች በበጎ ፈቃድ እውነተኛ ያልሆነ መረጃን ለማጣራት የጥላቻ ንግግርን ለመዋጋት ተሰባስቦ ሲሰሩ እንደነበር አስታውሳለሁ። እንግዲህ ቀጣይነት የለውም አንደኛ እሱ ነው። ምክንያቱም ሰው ሁሉ በበጎ ፈቃድ ነው የሚሰራው፣ አይከፈለውም፣ የድጋፍ ስርዓት የለም፣ ሰፖርት ሲስተም የለም። ስለዚህ በበጎ ፈቃድ የሚሰራ ነው አንድ እሱ ነው። ሁለተኛ ደግሞ በጣም ፍራግመንትድ የሆነ የፖለቲካ ማህበረሰብ ወይም ደግሞ በጣም የተበጣጠሰ የፖለቲካ ማህበረሰብ ነው ኢትዮጵያ ውስጥ ያለው። በቋንቋ ይሁን በሃይማኖት ይሁን በአይዲዮሎጂ ይሁን በሌሎች በብሔርም ሊሆን ይችላል፣ በጣም ፍራግመንትድ የሆነ የፖለቲካ ኮሚኒቲ ነው ያለው። እና ኢትዮጵያ ውስጥ ሁሉም የየራሱ እውነት አለው። እውነት ግን ኦፍኮርስ ሁሉም የሚስማማበት ሀቅ መሆን አለበት አይደል? ያንን በማህበረሰብ ደረጃ ይሄ እውነት ነው ይሄ ሀቅ ነው እያለ ለማረጋገጥ የሚያስችል ስርዓት የለም። አይነት
ወገንተኝነት ሊታይበት ይችላል። ከዛ ጎን ለጎን ደግሞ ሀሰተኛ መረጃ የሚሰራጭበት ፍጥነት አለ በማህበራዊ ሚዲያ ላይ። አሁን ደግሞ አንተ በገለጽከው መሰረት አንድ የማህበረሰብ አካል ተጠቃሚ በፈቃደኝነት ይሄንን ነገር ጥቆማ አድርጎ ከዛ ያ ጥቆማው ደግሞ በቴክኖሎጂ ተቋሙ ተቀባይነት አግኝቶ ለህዝብ እንዲያየው ለማድረግ የሚኬድበት ደግሞ ሂደት አለና የሁለቱ ፍጥነት ጋር ሲነጻጸርስ ተግባራዊ እና የመሆንና የሚፈለገውን ዓላማ የማሳካቱ አቅምስ እንዴት ይታያል?
አስቸጋሪ ነው፣ ምክንያቱም ነገሮች ቶሎ ነው የሚለዋወጡት።
ዶክተር እንዳልካቸው እንግዲህ የሀሰተኛ መረጃ ስርጭት፣ የጥላቻ ንግግሮች በስፋት የሚሰራጩባቸው የማህበራዊ ሚዲያዎች መረጃን በማጣራት ከሚያደርጓቸው ጥረቶች ጋር ተያይዞ ሙያዊ ማብራሪያ ስለሰጠን እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ ስለ ግብዣው። በጣም ቴንክ ዩ።
አድማጮችና ተመልካቾች፣ በማህበረሰብ ማስታወሻ አጠቃቀምና በሚነሱበት ትችቶች ዙሪያ ሜታ ማብራሪያ እንዲሰጠን ብንጠይቅም ለጊዜው ምላሽ አላገኘንም። ምላሻቸውን ካገኘን ይዘን እንመለሳለን። አድማጮች የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።